ሮሜ ምዕራፍ 3 ከቁጥር 21 ጀምሮ አሁን ግን በሕግና በነቢያት ተመሰከረለት የእግዚአብሔር ጽድቅ ያለ ሕግ ተገልጧል። እርሱም ለሚያምኑ ሁሉ የሆነ በኢየሱስ ክርስቶስ በማመን የሚገኘው የእግዚአብሔር ጽድቅ ነው። ልዩነት የለምና ሁሉ ኃጢአትን ሰርተዋልና የእግዚአብሔርም ክብር ጎድሏቸዋል። በኢየሱስ ክርስቶስም በሆነው ቤዛነት በኩል እንዲያው በጸጋው ይጸድቃሉ። እርሱንም እግዚአብሔር በእምነት የሚገኝ በደሙም የሆነ ማስተሰሪያ አድርጎ አቆመው። ይህም በፊት የተደረገውን ኃጢአት በእግዚአብሔር ችሎታ ስለመተው ጽድቁን ያሳይ ዘንድ ነው። ራሱም ጻድቅ እንዲሆን በኢየሱስ የሚያምነውንም እንዲያጸድቅ አሁን በዚህ ዘመን ጽድቁን ያሳይ ዘንድ ነው። ትምክህት እንግዲህ ወዴት ነው? እርሱ ቀርቷል? በየትኛው ሕግ ነው? በሥራ ሕግ ነውን? አይደለም፣ በእምነት ሕግ ነው እንጂ። ሰው ያለ ሕግ ሥራ በእምነት እንዲጸድቅ እንቆጥራለንና። ወይስ እግዚአብሔር የአይሁድ ብቻ አምላክ ነውን? የአሕዛብስ ደግሞ አምላክ አይደለምን? አዎን፣ የተገረዘን ስለ እምነት፣ ያልተገረዘንም በእምነት የሚያጸድቅ አምላክ አንድ ስለሆነ የአሕዛብ ደግሞ አምላክ ነው። እንግዲህ ሕግን በእምነት እንሽራለንን? አይደለም፣ ሕግን እናጸናለን እንጂ። እግዚአብሔር የተመሰገነ ይሁን። በአጠቃላይ ይህንን ጥናት ዛሬ ስናጠና ወደ ኋላ የነበረውን መሰረታዊ ነጥብ መርሳት የለብንም እና ያ ምንድን ነው? የሰው ልጆች በመጽሐፍ ቅዱስ ላይ ተመስርተን ስንመለከት በብሉይም ሆነ በአዲስ ኪዳን በእግዚአብሔር ፊት ራሳቸውን በሕግ ስራ በየትኛውም መልክ የራሳቸውን የጽድቅ ስራ ይናገሩ ጻድቅ ለመሆን ሰው እንደማይችል ነው ያጠና ነው እና ቁጥር 19 ላይ አፍም ሁሉ ይዘጋ ዘንድ ዓለምም ሁሉ ከእግዚአብሔር ፍርድ በታች ይሆን ዘንድ ሕግ የሚናገረው ሁሉ ከሕግ በታች ላሉት እንዲናገር እናውቃለን ይልና ይህም የሕግን ስራ በመስራት ስጋ የለበሰ ሁሉ በእርሱ ፊት ምን ስለማያረግ ነው? ስለማይጸድቅ ነው ይላል። ስለዚህ የሕግን ስራ በመስራት ነው የሚለውና ይህን በጣም አድርገን ልብ ማለት መቻል አለብንና ማንም ሰው የሕግን ስራ ሰርቶ በእግዚአብሔር ፊት ጻድቅ ነኝ ማለት አይችልም። እንደዚህ ያለው አይነት እውነት አሁን ስንጠይቅ ትልቅ ጥያቄ ልንጠይቅ እንችላለን። በእውነት በብሉይ ኪዳን ይሄ እውነት ነው ወይስ በአዲስ ኪዳን ለመጀመሪያ ጊዜ የተገለጠ የእግዚአብሔር ሐሳብ ነው ብለን ብንጠይቅ ይገርማቸዋል። በብሉይ ኪዳንም እግዚአብሔር ይህንን እውነት የእግዚአብሔር ሰዎች ሁሉ እንዲያውቁት እንደነበረ እንመለከታለን። መዝሙር 143 ቁጥር 2ን ብናወጣ እንደዚህ ይላል ንጉሥ ዳዊት ሲናገር፣ ሕያው ሁሉ በፊትህ ጻድቅ አይደለምና ከባሪያ ጋር ወደ ፍርድ አትግባ ብሎ እግዚአብሔርን ይጠይቃል። ስለዚህ በብሉይ ኪዳንም የነበሩ የእግዚአብሔር ሰዎች ራሳቸውን ሲመለከቱ ሌሎችንም ሰዎች ሁሉ ሲመለከቱ በዚህ ቦታ ላይ ሕያው ሁሉ ይላል በፊትህ ጻድቅ አይደለምና። ስለዚህ በእግዚአብሔር ፊት ጻድቅ መሆን ያለመቻል ጉዳይ በአዲስ ኪዳን የተገለጠ አዲስ ሐሳብ ሳይሆን በብሉይ ኪዳንም የነበረ የእግዚአብሔር እውነት እንደሆነ እንመለከታለን። ስለዚህ ንጉሥ ዳዊት ሕያው የሆነ ሁሉ በእግዚአብሔር ፊት ጻድቅ ነኝ ሊል አይችልም። ለምን? ምክንያቱም ሰው ሁሉ ኃጢአተኛ እንደሆነ መጽሐፍ ቅዱስ ይናገራል። በሐዋርያት ሥራ ላይ ምዕራፍ 13 ቁጥር 39 ላይ ሐዋርያው ጳውሎስ በጲሲዲያ የምትገኝ አንጾኪያ ከተማ ገብቶ በምኩራብ የነበሩ አይሁዳውያኖችን አግኝቶ የእግዚአብሔርን ቃል እንዲናገር ከእሱንና ከእርሱ ጋር የነበሩትን ወንድሞች ሆይ ሕዝብን የሚመክር ወገንን የሚመክር መልካም ቃል ካላችሁ እስኪ ተናገሩ ብለው በምኩራብ የነበሩት አይሁዳውያን ይጋብዙታል እና በዚያን ጊዜ ሐዋርያው ጳውሎስ እንግዲህ ምኩራብ ሲሰበሰቡ ምን ያደርጋሉ? ሙሴን ያነባሉ፣ ሕግን እንደገና ነቢያትን ያነባሉ። ከዛ በኋላ እንግዳ ሰው ካለ ይጋብዛሉ፣ የእግዚአብሔርን ቃል ይናገራል እና ይህን እድል ሲሰጡት ሐዋርያው ጳውሎስ በዚህ ቦታ ላይ ሐዋርያ ሥራ 13:39 ላይ እንደዚህ ይላል፣ እንግዲህ ወንድሞች ሆይ በርሱ በኩል የኃጢአት ስርየት እንዲነገርላችሁ በሙሴ ሕግ ትጸድቁበት ዘንድ ከማይቻላችሁ ሁሉ ያመነ ሁሉ በርሱ እንዲጸድቅ በእናንተ ዘንድ የታወቀ ይሁን ይላል። በሙሴ ሕግ መጽደቅ እንደማይቻል ሐዋርያ ጳውሎስ ይነግራቸው አዲስ ነገር የነገራቸው እንዳይመስላችሁ። እና ይህንን ስንመለከት በጣም የሚያስደንቁ ብዙ እውነቶችን ከብሉይ ኪዳን ማየት እንችላለን። እግዚአብሔር የተመሰገነ ይሁን። እና አንዳንድ ጥቅሶችን ልጨምርላችሁ። ኢሳይያስ 6:46 ይሄ በሙሴ ሕግ መጽደቅ ያለመቻል ነገር ለነዚህ ለእስራኤላውያኖች አይሁዳውያኖች በምኩራብ ጳውሎስ የተናገረው እውነት ዳዊት ያለው ብቻ ሳይሆን ኢሳይያስም እንደዚህ ብሏል፣ ሁላችን እንደርኩስ ሰው ሆነናል ጽድቃችንም ሁሉ እንደ መርገም ጨርቅ ነው። ይሄ ሰው የእግዚአብሔር ሰው ነው፣ ነብይ ነው። እግዚአብሔር ያሳያችሁ በብሉይ ኪዳን ኢሳይያስ ሁላችን እንደርኩስ ሰው ሆነናል ጽድቃችንም ሁሉ እንደ መርገም ጨርቅ ነው። ሁላችን እንደ ቅጠል ረግፈናል በደላችንም እንደ ነፋስ ወስዶናል ይላል። ስለዚህ በብሉይ ኪዳን የነበሩ እነዚህ የእግዚአብሔር ሰዎች በሙሴ ሕግ ጻድቅ ሆኖ መኖር የማይቻል እንደሆነ ይገባቸዋል። እንዲህ ያለ ነገር ተናግረዋል። ኤርምያስ 23:6 ላይ ብንመለከት በዘመኑም ይሁዳ ይድናል እስራኤልም ተዘሎ ይቀመጣል የሚጠራበትም ስም እግዚአብሔር ጽድቃችን ነው ተብሎ ነው። ጽድቃችን ማን ነው? እግዚአብሔር። መቼ ነው ይሄንን የሚለው? በብሉይ ኪዳን ዘመን። ማን ነው የሚለው? ኤርምያስ ነው ይሄንን የሚለው። ኤርምያስ 33:6 ላይ በዚያ ዘመን ይሁዳ ይድናል ኢየሩሳሌም ተዘላ ትቀመጣለች የምትጠራበት ስም እግዚአብሔር ጽድቃችን ነው ተብሎ ነው ይላል። እግዚአብሔር የተመሰገነ ይሁን። ዳንኤል ሲጸልይ በምዕራፍ 9:18 አምላኬ ሆይ በፊትህ የምንለምን ስለ ብዙ ምህረትህ ነው እንጂ ስለ ጽድቃችን አይደለም አይደለምና ጆሮህን አዘን ብለህ ስማ፣ ዓይንህን ገልጠ ጥፋታችንና ስምህን የተጠራባትን ከተማ ተመልከት ብሎ እግዚአብሔርን ሲለምን እናያለን። ስለዚህ በብሉይ ኪዳን የነበሩ የእግዚአብሔር ሰዎች እርኩሰት፣ ኃጢአት በላያቸው ላይ እንዳለ እኔ ብለው ሌላንም ጨምረው ሁሉ እንደሚናገሩ ሕያው የሆነ ሁሉ በእግዚአብሔር ፊት ምን መሆን አይችልም? በፊትህ ጻድቅ መሆን አይችልም። ውድ ወገኖቼ የጽድቅን ነገር ስናስብ እንደዚህ ያለ ትምህርታውን ስንማር ወደፊትም ለተወሰኑ ጊዜያቶች በጣም እንማራለን። ምዕራፍ 4 ምዕራፍ 5 በጣም ብርቱ ትምህርት ነው ያለው በዛ ውስጥ። እና ስንማር ጽድቅን ስናስብ ቫልዩ የት ላይ እንደሆነ ማሰብ አለብን። ሰው ከእግዚአብሔር ጋር ያለው ግንኙነት ላይ ነው። ሰው ከእግዚአብሔር ጋር መገናኘት ከእግዚአብሔር ጋር መኖር የሚፈልግ ሰው የእግዚአብሔር አፕሩቫል እግዚአብሔር የተቀበለው ሰው ከእግዚአብሔር ጋር የተስማማ ሰው የመሆን ነገር ነው። ሰው በራሱ ሕያው የሆነ ሥጋ ለባሽ በእግዚአብሔር ፊት ራሱን ጻድቅ ሊያደርግ የሚችልበት ነገር የለም። ሕያው የሆነ ሁሉ በአንተ ፊት ምን መሆን አይችልም? ጻድቅ መሆን አይችልም። ንጉሥ ዳዊት ኃጢአት በሰራበት ጊዜ የተናዘዘው ኃጢአት በመዝሙር 51 ላይ ኃጢአተኛነቱ፣ በእርግጥ ያ ኃጢአት ያንን ሊናዘዝ ግድ ያለው ኃጢአት በሕይወቱ በአንድ ወቅት ያልተሰራ ኃጢአት ነው። ግን በአንድ ክሪቲካል ሞመንት ላይ ንጉሥ ዳዊት ትልቅ የሆነ በደልን እግዚአብሔርን በደለ። ነገር ግን ሲናዘዝ የኃጢአተኛነቱን ማንነት አወቀ። እንዴት አየ? ያቺ በደል ትንሽ ምክንያት ሆና በእግዚአብሔር ፊት በፊት በደልኩ አንተና ያሳዘንኩት እያለ እግዚአብሔር ፊት ንስሐ እየገባ ሳለ የኃጢአተኛ ማንነቱን ታሪክ ከየት ነው የተመለከተው? እነሆ በአመፃ ተጸነስኩ፣ እናቴም በምን ወለደች? በኃጢአት ወለደች። እነዚህ እግዚአብሔር ሰዎች ሁሉ የገባቸው ሰዎች ናቸው። ስለዚህ በብሉይ ኪዳንም የነበረ እውነት ነው። አይሁዳውያኖች በአይሁድ እምነታቸው ከመስመር በወጣ መንገድ ሕግንና የሙሴን መጽሐፍት እግዚአብሔር የገለጠላቸውን እውነት አዝ ኤ ላይፍ ስታይል በመኖር በግብዝነት ተሞሉ እንጂ ከእግዚአብሔር ጋር ቢኖሩ ኖሮ እንደ አባቶቻቸው እንደ ብዙዎቹ እንደዚህ የተናገሩ ትሁት በሆኑ ነበር። ስለዚህ እነዚህ እስራኤላውያኖች ብዙ ጳውሎስ የሚወቅሳቸው ምንድነው? በራሳቸው ይመኩ ነበር፣ በማንነታቸው ኃጢአተኛ ነኝ አይሉም ነበር። ግን አባቶቻቸው ግን እንደዚህ አይደሉም። እንዳነበብኩላችሁ ኃጢአተኛነታቸውን የሚያውቁ ነበሩ። ለዚህ በጣም ጥሩ አይነተኛ ምሳሌ የሚሆነን ሮሜ ዕብራውያን ምዕራፍ 11 ነው። እነዛ የእግዚአብሔር ሰዎች በዛ ውስጥ የተዘረዘሩት ሁሉ በአንድ ነገር ነው የታወቁት። በምንድን ነው የታወቁት? በእምነት ነው የታወቁት። በሙሉ በእምነት ነው፣ በስራቸው አይደለም። ስራቸው የእምነታቸው ውጤት ነበር እንጂ ስራቸው እምነታቸውን የቀደመ አልነበረም። ስራቸው የእምነታቸው ውጤት ነበር እንጂ እምነታቸውን የቀደመ ስራ አልነበራቸው። ስለዚህ እነዚህ የሳቱ አይሁዳውያኖች ምንድን ነው ያደረጉት? በስራቸው ላይ ህግን፣ አይሁዳዊነትን፣ የብሉይ ኪዳንን እምነት አዘ ላይፍ ስታይል ስለሚኖሩት የህይወታቸው ወግና ልማድ አድርገው ስለሚኖሩት ራሳቸውን እያመጻደቁ የእግዚአብሔር ጽድቅ ሳይገባቸው በሃይማኖት ውስጥ እያሉ እግዚአብሔር በገለጠላቸው እውነት ውስጥ እያሉ ከእግዚአብሔር ጋር ተራራቁ። እንዴት የሚያሳዝን ነገር ነው! ሃይማኖት ያሳስታል። ስለዚህ አይሁዳውያኖች በብሉይ ኪዳን እግዚአብሔር የገለጠላቸው ይህ ህግ አላማው ምንድን ነበረ? ይህን እንመለከታለን። ጥቂት ሰፋ ያሉ ሀሳቦችን አብረን እናያለን። ህግ ለምንድን ነው የተሰጠው? ለእስራኤላውያኖች ምንድን ነው የህግ አላማው? ህግ ለምን ተሰጠ? እግዚአብሔር የተመሰገነ ይሁን። ይህንን ጥቂት አብረን እንመለከታለን። አንደኛ በመዚህ በመጽሐፍ ቅዱስ ውስጥ ጥቂት ከፋፍ እያቀረብኳቸውን መሰረታዊ ነጥቦች አብረን ስናይ የህግ ተልእኮ ምን እንደሆነ ስንመለከት አንደኛ ምዕራፍ 3 ቁጥር 19 አፍም ሁሉ ይዘጋ ዘንድ ዓለምም ሁሉ ከእግዚአብሔር ፍርድ በታች ይሆን ዘንድ ህግ የሚናገረው ሁሉ ከህግ በታች ላሉት እንዲናገር እናውቃለን። ሁለት ነገር ተጠቅሷል። አንደኛ ሰው ሁሉ ምን እንዲያደርግ? አፉን እንዲዘጋ። ፍርድ ቤት ተከራካሪና ተሟጋች የሚሰጠው መልስ እስኪያጣ ድረስ ፍርድ ቤት ጠበቆች፣ ባለ ጉዳይ ማስረጃ እያቀረበ ያ የሚከሰሰው ሰው ወንጀለኛ ነው የተባለው ሰው አንድ ነገር መተንፈስ እስከማይችል መከራከሪያ ነጥቡን በሙሉ ውድቅ እንደሚያደርጉ ሁሉ የእግዚአብሔር ህግም አላማውና ተልእኮ ሰዎች በእግዚአብሔር ፊት ጻድቅ ነኝ እንዳይሉ ለማድረግ ነው የተሰጠው። እግዚአብሔር ይመስገን። አንድም ሰው አፉ እንዳነቃነቅ የመመካት ነገር እንዳይኖራቸው። ስለዚህ አፍም ሁሉ ይዘጋ ዘንድ ሲል አፍ የሌላቸውን አይመለከትም። አፍ ያለው ሁሉ በዚህ ምድብ ውስጥ የገባ ነው። አፍም ሁሉ ይዘጋ ዘንድ። ሁለተኛው ነጥብ በዚህ ውስጥ የተጠቀሰው ምንድን ነው? አፍ ሁሉ ከተዘጋ በፍርድ ቤት ማስረጃ ሁሉ ቀርቦ ወንጀለኛው ወንጀለኛነቱ ምንም መመለስ እስከማይችል ድረስ ከተረጋገጠ የሚቀጥለው ምንድን ነው? ፍርድ ነው አይደለም? ዳኛ ፍርድ ነው የሚሰጠው። እና ሁለተኛው በዚህ ላይ የተጠቀሰው ከዓለምም ሁሉ ከእግዚአብሔር ፍርድ በታች ይሆን ዘንድ ህግ የተሰጠው። የሚገርም ነገር ነው። ለምን እግዚአብሔር ይህንን አደረገ? መጽሐፍ ቅዱስ እንደሚነግረን ውድ ወገኖቼ፣ የህግ ተልእኮ ኃጢአትን መግለጥ፣ ሰዎችን ከእግዚአብሔር ፍርድ በታች መሆናቸውን ማሳየት፣ አፋቸውን ማዘጋት። ለምን? ወደ ክርስቶስ ሊያመጣቸው፣ ወደ ክርስቶስ ሊያመጣቸው። እግዚአብሔር የተመሰገነ ይሁን። ወደ ክርስቶስ ሊያመጣቸው። ስለዚህ መጽሐፍ ቅዱስ ይህን አስመልክቶ የሚላቸውን ሌሎች ጥቅሶችን ላሳያችሁ። ሮሜ ምዕራፍ 4 ቁጥር 15 ላይ ህግ መቅሰፍትን ያደርጋልና ነገር ግን ህግ በሌለበት መተላለፍ የለም። ስለዚህ ሰዎች በደለኞች እንደሆኑ ሊያሳይ ህግ መቅሰፍትን ያደርጋል። ለምን? ለምንድን ነው መቅሰፍት የሚያደርገው ህግ? አንደኛ መቅሰፍት የመተላለፍ ውጤት ነው። ስለዚህ ህግ በመምጣቱ ምን አለ? መተላለፍ አለ። ሰዎች ሲተላለፉ የመተላለፋቸው ውጤት የሆነው ምን አለ? ፍርድ መቅሰፍት አለ ማለት ነው። ሮሜ 5:13ን ተመልከቱት። ህግ እስከመጣ ድረስ ኃጢአት ባለም ነበርና ነገር ግን ህግ በሌለበት ጊዜ ኃጢአት ምን አረግም አይቆጠርም ነበር ሚገርም ትምርት ነው ምትማሩት ወገኖቼ ህግ መቅሰፍትን የሚያደርጋል ለምን መተላለፍ ስላለ ነው አሁን ሮሜ 5:13 ደግሞ ህግ እስከመጣ ድረስ ኃጢአት ባለም ነበር በሌላ አባባል ምንድነው የሚለን ሙሴ ህግን ከእግዚአብሔር ተቀብሎ ከማምጣቱ በፊት ምን ነበር ህግ ነበር መቼ ነው ኃጢአት ወደ ዓለም የመጣው ህግን ኃጢአትን ያመጣው ምንድነው ኃጢአት በአንድ ሰው ወደ ዓለም ምን አለ ገብቷልና በአንድ ሰው ማን ነው ያ ሰው ኃጢአትን ያመጣው አዳም አያችሁት ከአዳም እስከ ሙሴ ድረስ ህግ እስከሚሰጥበት ጊዜ ድረስ በዓለም ላይ ምን አለ ኃጢአት አለ አያችሁት ስለዚህ ህግ እስከመጣ ድረስ ኃጢአት በዓለም ነበርና ነገር ግን ኃጢአት ህግ በሌለበት ጊዜ ምን አረግም አይቆጠርም ለምን መተላለፍ የለማ ሰዓት ላፊ በሌለበት ሰዓት ላፊ ቅጣት የለም አይደለም እንዴ ሰዓት ላፊ አዋጅ ካለ ስለዚህ ህግ መሰጠቱ ለምን እንደነሱ ያ የነበረውን ኃጢአት እግዚአብሔር ያውቃል ያንን ኃጢአት ለመግለጥና ሰዎች ምን ለማድረግ በደለኛ መሆናቸውን ለማሳየት ነው ነበረ ኃጢአት ምን እንደሆነ እንዲቆጠር ግልጽ ነው አይሁዳውያኖች ለዚህ የተሰጠውን ህግ ነው ለመመጻደቂያ ተጠቅመው ችግር ላይ ይወደቁት ስለዚህ ሰዎች ህግ ባይሰጣቸው የሚሰሩት ኃጢአት መተላለፍ እንደሆነ ሊያውቁ አይችሉም ህጉ በመሰጠቱ ኃጢአት ተገለጠ ማለት ነው የህሊና ህግ በዚያን ጊዜ አይሰራም ማለት አንችልም አለ ግን አንዱ ትልቁ ነገር ምንድነው የህሊና ህግ እርስ በርሱ በሰውየው ውስጥ ይካሰሳል እንጂ ኩነኔን የማምጣት ኦቶሪቲ የለው ግልጽ ነው ስለዚህ እርስ በርሱ ይካሰሳል እየተሟገተ ነው የሚሰራው ስለዚህ ይሄንን ሁኔታ እንመለከታለን ሮሜ ምዕራፍ 5 ቁጥር 20 ላይ ተመልከቱ በደል እንዲበዛ ህግ ጭምር ገባ ልብ በሉ ሙሴ ህግ ከመስጠቱ በፊት ምን ነበር ብለናል ኃጢአት ነበር ነገር ግን ያ አንዱ ኃጢአት ያመጣው መዘዝ በሰዎች ላይ ይሰራ ነበር ሞት ነበር ሞት የኃጢአት ውጤት ነው የኃጢአት ደሞዙ ምንድነው ኃጢአት የሰራ ሰው ሞት ነው ስለዚህ በአዳም ኃጢአት የሌለበት ሰው የለም ህፃን ልጅ ምንም ክፉና ደግም ማያውቅ ይሞታል ለምን ይሞታል ባንዱ በአዳም ኃጢአት ነው ልብ በሉ ወገኖች ይሄን ነገር በጣም የክርስትና መሰረታዊ ነገር ያለበት ነገር ነው የሰው ልጆች በሰሩት ኃጢአት ሞታቸውን ሊያፋጥኑ ይችላሉ ነገር ግን የሰው ልጅ ሁሉ የሚሞተው ከምን ኃጢአት የተነሳ ነው ከአንድ በደል የተነሳ ነው ለምን በበላ ቀን ሞትን ምን ታረጋለህ ስለዚህ ሞት በላው ላይ የነገሰበት የአዳም ልጆች ስለሆንን ሞትን ያነገሰውን ኃጢአት የሰራው የአዳም ልጆች ስለሆንን ሞት በሁላችን ላይ ነግሷል ገልጽ ነው ነገር ግን በሕይወት ዘመናችን ግን በደልን እያበዛን ስንሄድ ያ የሚበዛው የበደል ብዛት እድሜያችንንም ሕይወታችንንም ለሞት የማጋለጥ ባህሪው እየተፋጠነ ይሄዳል ማለት ነው ገልጥ ነው እግዚአብሔር ይመስገን ስለዚህ በደል እንዲበዛ ህግ ጭምር ገባ ሲል ምን ማለቱ ነው በደል አለ ነገር ግን እግዚአብሔር ምን ሊያረጋው ነው ሊያበ እንዲበዛ ለማድረግ ህግን ሰጠ አንድ ትዛዝ አዞ አንዱ ኃጢአት ዓለምን ሁሉ ኃጢአተኛ አርጎ ነበር አሁን ደግሞ ብዙ አይነት ኃጢአት እንዲታይ ምንነቱ እንዲታይ ለማድረግ አኪሞች በሽተኛ ሲመረምሩ የለም ይሄን ነገር አነካካ እንዲው በድፍኑ መድኃኒት እንስጥ አይሉ ይገላልጡታል ያውታል በመርፌ የገቡ ፓቶሎጂ ምናምን መሳሪያ ደም እየወሰዱ በደም ባይተው ነው የሚያዩት እግዚአብሔር የሰው ልጆች ኢየሱስን በደም እንዲቀበሉት ኃጢአት እንዲበዛ ህግን ሰጠ ግልጥ ነው እግዚአብሔር ይመስገን ስለዚህ ምን አለ? ዳሩ ግን ኃጢአት በበዛበት ኃጢአት በሞት እንደነገሰ እንዲሁ ደግሞ ጸጋ ከጌታችን ከኢየሱስ ክርስቶስ የተነሳ በጽድቅ ምክንያት ለዘላለም ሕይወት ይነግሳል። ይህን ወደፊት እናጠናዋለን። ስለዚህ ሕግ የመጣው በደልን ለማብዛት ነው። እግዚአብሔር የተመሰገነ ይሁን። ግልጽ ነው ውድ ወገኖቼ? ግልጽ ነው? እግዚአብሔር የተመሰገነ ይሁን። ጥያቄ አላችሁ? ይሄ ከባድ ነገር ነው። በጣም ግን ተጽፏል። አዎ ምንድነው? ሮሜ ምዕራፍ 5ን አውጥተን እንመልከት እንዴት እንደሚናገረው። ሮሜ ምዕራፍ እንደዚህ ይላል፣ በደል እንዲበዛ ሕግ ጭምር ገባ፣ ዳሩ ግን ኃጢአት በበዛበት ኃጢአት በሞት እንደነገሰ እንዲሁ ደግሞ ጸጋ ከጌታችን ከኢየሱስ ክርስቶስ የተነሳ በጽድቅ ምክንያት ለዘላለም ሕይወት ይነግስ ዘንድ ጸጋ ከመጠን ይልቅ በለጠ። እግዚአብሔር እኛን የሚያድንበት የጸጋው መጠን በምንድን ነው የሚታወቀው? መቼም ይሄ በኃጢአታችን ልክ ነው ምለን ማለት አንችልም። ግን ሰው ኃጢአተኛነቱን ከአዳም የተነሳ ብቻ ቢያይ፣ ዛሬ በአንዳንድ በሬዲዮ ሲያስተምሩ ብትመለከቱ ኢየሱስ ክርስቶስ የመጣው ኃጢአት አዳም የሰራትን ኃጢአት ምን ለማድረግ ነው? ለማስወገድ ነው የሚል ትምህርት ያስተምራሉ ሰዎች። ከዛ በኋላስ? ከዛ በኋላ እሱ የአዳምን ሽሯል፣ የሚቀጥለው አንተ ፋንታ ነው። በመልካም ስራ፣ በምጽዋት፣ በጾምና በጸሎት፣ በተለያየ ነገር እሱን እየደማመርክ ክርስቶስ ሲደመር ያንተ ጽድቃ በአንድነት ሆኖ ወደ ደህንነት ትደርሳለህ አይነት ትምህርት ነው የሚያስተምሩት ሰዎች። ግን ኢየሱስ ክርስቶስ የመጣው እኛ ሊያድነን አዳም ከሰራው ኃጢአት ብቻ ሳይሆን እኛ ኃጢአተኞች በመሆነን በመወለድ ከምንሰራው ኃጢአት ሁሉ ነው የሚያድነን። እግዚአብሔር ይመስገን። ስለዚህ ኢየሱስ ክርስቶስ እዳዬን ከፈለ ስንል፣ ብዙ ሰዎች እዚህ ላይ ነው የሚሳሳቱት። እዳችንን ከፈለ ስንል አዳም የሰራውን ኃጢአት ብቻ ከሆነ እዳ የከፈለው፣ ውድ ወገኖቼ ከዛ በኋላስ ያለው ማን እንትልል ነው? ጻድቃን አማላጆች፣ ለእነሱስ ማን ቆሞላቸው? እና ሐዋርያቶች ሲያስተምሩ በሕግ ልንጸድቅ አንችልም እያሉ በሕግ ሥራ ለአንዳንድ ጸድቅ የራሴን ጽድቅ ትቼ ሐዋርያ ጳውሎስ እንደ መርገም ጨርቅ እያሉ የተናገሩትን ነቢያቶች ሐዋርያ ጳውሎስ እንደ ጉድፍ ቆጥረዋለሁ፣ እንደ ጉዳት ቆጥረዋለሁ የራሴን ጽድቅ እያለ ሸሽቶ ከመጣ ለምን እንደ ጉድፍ ይቆጥረዋል? የለም አካብታለሁ፣ በዚህ ላይ ኢየሱስን እጨምራለሁ ለምን አይልም? አያችሁት? ኃጢአታችን ጎልቶ እንዲታይ መደረጉ ኢየሱስ ክርስቶስን ለማመን በጣም ይረዳናል። እስቲ የደህንነትን ታሪካችሁን ተመልከቱ። የእናንተን እያንዳንዳችሁ በራሳችሁ በውስጣችሁ መልሱት። እስኪ የዳኑ ሰዎችንም በአይነ ህሊናችሁ አስሱ። በእግዚአብሔር ቤት ውስጥ በግብዝነት የሚኖሩና ከልባቸው መንፈሳዊ ህይወት የሚኖሩ ሰዎችን ጄኑዊን ሪል ስፒሪቹዋል ላይፍ የሚኖሩ ሰዎችን እስኪ ተመልከቱ። ማለቴ እዚህ ቸርች ማለቴ አይደለም፣ በስፋት ማለቴ ነው። ወደኋላም ወደፊት የሚሄዳችሁ እና ስትመለከቱ ምንድን ነው የምታዩት? ኃጢአተኛነታቸውን በደንብ ያወቁ ብቻ ናቸው ጥሩ መንፈሳዊ ህይወት የሚኖሩ። ዩ ሃቭ ቱ ኖ ዚስ። በደንበኛ ኃጢአተኛነቱን ያወቀ ሰው ብቻ ነው ሪል ስፒሪቹዋል ላይፍ የሚኖሩ። አለበለዚያ ሌላው ምንድን ነው የሚኖሩ? ኢየሱስ ሲደመር እኔ ነው ወይም ማስመሰል ነው ወይም ማስክ ነው ወይም ሌላ ጂምናስቲክ ነው። ብዙ ትክክል ያልሆነ ነገር ነው ያለው። እስቲ ሰዎች እስቲ የጌታ ጣዕም የገባቸውን ሰዎች ተመልከቱ። የሚዘምሩ ዝማሬዎችን ተመልከቱ። የትኛው መዝሙር ነው የሚነካችሁ? በጣም በጣም ኃጢአተኛነታቸውን አውቀው የዘመሩ ሰዎች መዝሙር አትወዱ? አይደለም እንዴ? ምንም ቸር ብትሆን ባንታ ይዘበት የሚለው መዝሙር ስንቶቻችሁ ተወዱታላችሁ? እኔ በነገራችን ላይ እኔ ኃጢአት ስሰራ ብቻ አይደለም እሱ መዝሙር መዘምረው፣ ሁሉ ጊዜ ነው መዘምረው። It's my one of my favorite የጸሎት መዝሙር ነው። የትኛው መዝሙር ነው Amazing Grace ለምን ይወደዳል? እሺ፣ ኃጢአተኛነታችንን የማወቅ ነገርን በጣም 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 እግዚአብሔር ይስጠኝ ነው። እግዚአብሔር ሰዎች ሁሉ የእግዚአብሔር ሰውነታቸው ከኃጢአተኞችም ዋና እኔ ነኝ ይላሉ ነው። የእግዚአብሔር ሰውነታቸው የበረታው ያደገው የጠነከረው በሌላ ነገር አይደለም፣ በሌላ መንገድ አይደለም። አይናችሁ የሚጠራው፣ ፊታችሁ የሚፈወሰው፣ ውስጣችሁ ብርታት የሚያገኘው እውነተኛ የሆነው የእግዚአብሔር ነገር በእናንተ ላይ መምጣት የሚጀምረው እግዚአብሔር ክብሬን ለሰው ለሌላ አልሰጥም ያለ አምላክ ነው። ስለዚህ እግዚአብሔርን ጸጋ በንጹህ የሚያስተናግድ ሰው ከኔ ምንም አንዳች ነገር የለም ካለን ብቻ እግዚአብሔር የተመሰገነ ነው። የጌታ ኢየሱስ ንግር ያበሰችው ሴት ተመልከቷት። ምንድን ነው ያለው ጌታ ኢየሱስ? ብዙ የሆነው ኃጢአቷም እንደሆነ ተደርጎላታል። ይቅር ስለተባለላት ብዙ ወዳለች አለ። ያ ፈሪሳዊ ግን ጌታን በመጋበዙ እኮ ነው ትልቅ ሰው ሆኖ ጌታን ጋብዞ አንድ ወንበር ላይ ቁጭ ብሎ ከጌታ ጋር እየበሉ ስላለ ይሄ ሰው እንዴት ነው እሱ አለ ነው ይሄ ሰው ነው ያለው ጌታ ኢየሱስ። He didn't see him እንደ አዳኝ እንደ መድኃኒት አድርጎ አላየው። ጌታን ጋብዞታል እኮ እንደዚህ ሴትዮ አልተረዳውም ኢየሱስን። እቺ ሴትዮ ኢየሱስን በተለየ እንድታረጋት ምኗ ነው? ኃጢአቷ ነው፣ ኃጢአቷ ነው። ይሄኛው ሳ ኢየሱስን እንዳያረጋው ምኑ ነው? እንደ ፈሪሳዊ ነው፣ ጥልቅ የተከበረ ሰው ነው። በሁሉ ቦታ አለ አይደለም? ሰው አይን የገባ ሁሉ ከሱ ጋር ከተገናኘ ስታተሱን ይጨምርለታል። ስታተሱን ይጨምርለት ነው። ስለዚህ አቺ ሴት የጌታ ነገር ምን ታረግ ነበር? በጸጉሯ በመና ራሷን ይሉንታም አልፈራች። Really እግዚአብሔር እመኑኝ የምነግራችሁን ነገር ራቁታችሁን ሆናችሁ ከጌታ ጋር በተገናኛችሁበት ታሪክ ማትኖሩ ከሆነ አታድጉም ስፕሪቹዋሊ። የእግዚአብሔር ጸጋ ፈንክሽን የሚያረጋው ለጣ ማንነታችን ላይ ነው። ባለን ላይ የሚጨመር ጸጋ የለም፣ በሌለን ነገር ላይ የሚሰራ ጸጋ ነው ያለው። እግዚአብሔር ማስተዋል ይስጠን። ሐዋርያ ጳውሎስ ሶስተኛ ሰማይ ሄዶ ሲመጣ ስለ እግዚአብሔር ጸጋ የሚደንቅ ነገር ተናገረ። ብዙ ሰው ይህንን ነገር ቢያዩ በጣም ትልቅ ነገር ነው እና ሶስተኛ ሰማይ ሄዶ ነው የመጣው። ሶስተኛ ሰማይ ሄዶ መምጣት በጣም የተለየ ልምምድ ነው። ነገር ግን ሐዋርያ ጳውሎስ ሶስተኛ ሰማይ ሄዶ ሲመጣ ወዲያውኑ የተቀበለው ማን ነው? የሰይጣን መልእክተኛ። የሰይጣን እንኳን ዋናው እኮ አይደለም ጄኔራሉ፣ የሰይጣን መልእክተኛ። ሶስተኛ ሰማይ ደርሶ የመጣ ሐዋርያ ምን ያረጋው ጀመር? ይወጋው ጀመር። እርግጠኛ ነኝ ጳውሎስ ይሄንን ክሽ ክሽ አጋንንት ወደዛ ብሎ የሚያሸንፈው መስሎታል መሰለኝ። ይገርማችኋል፣ የቱንም ያህል ተራ መናፍስት ይግጠማችሁ ይግጠመን፣ ራሴንም ጨምራለሁ አደራ፣ የቱንም ያህል ተራ መናፍስት ይሁን የገጠመን፣ ማንም በማንነቱ የጨለማ ኃይልን ማሸነፍ አይችልም። እነሱን የጨለማ ያረጋቸው ከነሱ በወጣ ነገር መኖራቸው። ከኛ በሆነ ነገር የምናሸንፈው የመናፍስት ኃይል የለም። ባገሳጸጻችን፣ ባጸላለያችን፣ በታክቲካችን ምናሸንፈው ኃይል የለም። የለም የለም። ሃይማኖት ዘዴ የሚያስተምር ሲሆን የሳተ ሃይማኖት ነው። ሃይማኖት ቴክኒክ የሚያስተምራችሁ ከሆነ ዴንጀር አለው። ሃይማኖት በፕሪንሲፕል ሊያኖራችሁ ከሆነ ስህተት ነው። ሃይማኖት በኢንፎርሜሽን ብቻ መኖር ትኖራላችሁ ካለ አይሁዳውያንን አትርሱ። ስለዚህ ሐዋርያው ጳውሎስ ከሶስተኛ ሰማይ እንደወረደ ቢል ከዚህ ከርሶ አርቃለው ይሄ ነገር ጌታን መለመን ጀመረ። ጌታን ሲለምን ባክ ጌታው ከኔ እንዲለይልኝ ይሄን ስጋዬን የሚጎስም ሶስተኛ ሰማይ ሄዶ የመጣ ነው ስጋዬን የሚጎስም ይሄ ሰይጣን መልእክተኛ እንደውም ተሰጠኝ ነው ያለው። ተሰጠኝ በሉስቲ ቀፋፊቃን ነው ከሰይጣን መልእክተኛ ጋር ሲነገር ተሰጠኝ ነው ያለው። አያችሁት? ከዛ በኋላስ ይኸውም ለምንድን ነው አለ እንዳልታበይ ነው አለ። ጳውሎስ ይታበያል እንዴ? እንክት አድርጎ በደንብ ነው የሚታበየ። ጳውሎስ ከታበየ እኔስ እናንተስ እያንዳንዳችንስ? ስለዚህ እግዚአብሔር ጸጋ መታበይ ሊኖር እንደሚችል ካለ አይሰራም። መታበይ ሊኖር እንደሚችል ካለ አይሰራም። መቼ ነው የሚሰራው? ጌታ ምን አለው መሰራችሁ? እርሱም ጸጋዬ በቃል አለው ኃይሌ በድካም ይፈጸማል አለው። ኃይሌ በምን ይፈጸማል? በድካም። ምን ማለት ነው? የኔ ጸጋ የሚሰራው ኃይሌ የሚሰራው አንተ ምን ስትሆን ነው? ኃይለኛ ስትሆን ወይም ትቢተኛ ስትሆን ወይም ባለ ነገር ተስተል አይደለም። አያችሁት? የእግዚአብሔር ጸጋ የሚሰራ በሌላ አባባል ምንድነው? ባዶ ደካማ በሆነ ሰው ላይ ነው ኃይሉ የጌታ የሚሰራ። የሰው ሲደመር የእግዚአብሔር ሂሳቡ ገዳዳ ነው። እግዚአብሔር ይመስገን። ከክፉ አድነን እንጂ ብለን ጸልያለን። ከዛ ምንድነው ምን ነው መንግስት ያንተ ናትና። አያችሁት? ከክፉ የሚድን ከሰይጣን የሚድን ሁሉ መንግስት ያንተ ነ አንተ ነ ገዢ አንተ ነ የበላይ አንተ ነ ሁሉ ባለቤት። ስለዚህ እናውቃለን ከክፉ አድነን ከሰይጣን የሚድን መንግስትን እግዚአብሔር ያደረገ ነው። ጸጋን የሚቀበል መታበይን ወይም በራስ ኃይል መደገፍን የተወ ብቻ ነው። ስለዚህ ጳውሎስ ምን አለ? ኃይሌ በድካም ይፈጸማል። ኃይሌ በምን ይሰራል? የሰው ነገር አይገባም እዛ ቦታ ላይ። እግዚአብሔር ይመስገን። እንዴት ይሄንን በታሪክ ሲያስተምራችሁ እግዚአብሔር ከባድ ነው፣ ግን ኢትስ ሪሊ በጣም 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 ጠቃሚና ጣፋጭ ውጤት ያለው ነው። እግዚአብሔር ይመስገን። ግልጽ ነው። ሰዎች በሰው ፊት በራ ራሳቸውን ብርቱ አድርገው ብቁ አድርገው ችሎታ ያላቸው ሆነው በእግዚአብሔር በሰዎች ፊት ጻድቅ አድርገው ቅዱስ አድርገው የበቁ አድርገው ማቅረብ የሚፈልጉ ሁሉ የቁልቁለት መንገድ ላይ ተያይዘውታል። መንገጫገጭ ነው። በቸርኬ ነው የሚሄዱት። እንደዚህ ያለ የክርስትና መንገድ የለም። ወንጌል እንዴት ያጠባል መሰላችሁ? ሪል ሰው ነው የሚያረገው። እግዚአብሔር ይመስገን። ስለዚህ ምን አለ ጳውሎስ ከዚህ በኋላ? እንግዲህ የክርስቶስ ኃይል ያድርብኝ ዘንድ በብዙ ደስታ በድካሜ ልመካ እወዳለሁ አለ። I am only a sinner እያሉ ኃጢአተኛነታቸውን እንደዘመሩ ጳውሎስም በዚህ ቦታ ላይ በደካሜ እመካለሁ አለ። የእግዚአብሔር ጸጋ እናንተ ጋር እንዲሰራ ሂሳቡን አስተካክሉ። እግዚአብሔር ይመስገን። ስለዚህ ይህ ሕግ የተሰጠው ኃጢአትን ለማብዛት ሪል ማንነታችንን ማየት አለበት። ብዙ ሰዎች በአዳም ኃጢአት እየተሰበከ ወደ ጌታ መምጣት አይችሉም። ድሮ አዳም በሰራው ኃጢአት እኮ ነው እኛ እንደውም የምንሞተው። ሪሊ? ያው ዳዚት ሀብ ኤኒ ኢፌክት እኔ ላይ? የተጨማለቀም ሰው አይገባው ኃጢአት ውስጥ እያለ ኃጢአት እንደ ረሃብ ነገር አይነት ባህሪ አለው። ሆዳም ሰው እንደ ዛሬ በልቻ አላቀም ነው የሚለው። ሁልጊዜ ነው የሚበላው፣ ሁልጊዜ ነው የሚያደንቀው። አያችሁት? ኃጢአትም ስንሰራው በዚያን ሞመንት ብቻ ነው የሚታወቀን እንጂ በማንሰራ ጊዜ ልንሰራ ምን ይችላል አይመስለንም። ስትጠግቡ ምረባችሁ እንደማይመስላችሁ ኃጢአት አሁን እዚህ ቁጭ ብለ እኔ እንደው ምንም እንደ ለመሆኑ እንደዚህ ያለ ኃጢአት ይፈትናችኋል? እኔ ጌታ ይመስገን እንደው በቃ ቅዱስነት ነው የሚሰማን። ኃጢአት እንደ ግራቪቲ ነው አይሰማም። ስትዘሉ ብቻ ነው ግራቪቲ ታሪክ የሚሰራው። አጉል አዘላለ ስንዘል ያኔ ነው የምናየው። ኃጢአት አይታወቀንም ውስጣችን እንዳለ። እኔ እግዚአብሔር በእውነት ነው የምነግራችሁ፣ እንደዚህ አንብቤ ብቻ አይደለም የተረዳሁት። ኃጢአተኛነቴን በሚያስደንቀኝ ሁኔታ አዲስ አበባ ዩኒቨርሲቲ ፍሬሽማን እያለሁ አይኔን ከፍቶ ለጣም ለተወሰነ ጊዜ አሳየ። ምን አይነት ሰው እንደሆን በደንበኛ አይቻለሁ። እና በእውነት ነግራችኋለሁ እግዚአብሔር ጽድቃችን የሚለውን ቃል በጣም ነው ማምነው። እግዚአብሔር ሁለመናችን ነው። There is nothing, nothing, absolutely nothing የኛ የሆነ ነገር የለም። ይህንን ነገር ከተማርን በመንፈሳዊ ህይወት የጂምናስቲክ ትህትና እንማርም፣ እውነተኛ ትህትና ነው የሚኖረን። ጉረኛ መሆን አንችልም በእግዚአብሔር ቤት። It's impossible መሆን አይቻልም። መመጻደቅ አንችልም። ሪል ክርስቲያኖች እንሆናለን ማንነታችን ካየን። ስለዚህ ህግ በጣም ጠቃሚ ነው። በጣም አሁንም እንኳን እጅግ በጣም ጠቃሚ ነው። በጣም ለምን? ማንነታችንን ያሳየናል፣ አፋችንን ያዘጋናል። እኔ በጣም ብዙ ክርስቲያኖች አይቻለሁ። አንዲት ልጅ ባለፈው ነገር ያችኋለሁ እና ቅድስናን ተቀብያለሁ እያለች በጣም ታስቸግረን ጀመር። ቅድስና ተቀብያለሁ። በዚያን ዘመን በጣም የዛሬ 38 ዓመት ነው እና አፍሮ የሚያበጥሩ ክርስቲያኖች አሉ፣ ወጣቶች። ድሮ አፍሮ ስታይል ነበረ እና እኔም ጸጉር ነበረኝ፣ አፍሮ ነበርኩኝ። እና አፍሮ ስንሆን በቃ የድሮ አፍሮ እንደምንድን ነው? እንደ ኃጢአተኛ ነገር ነው የሚታየው። የመንፈሳዊነት ምልክት አይደለም አይደለም። ቤልቦት ምናምን እንደዚህ ሱሪው ይሄ ሰፍ ይሆናል አይደለም፣ ጆሎል ጆሎል የሚል እንደሱ ከለበሱ በቃ። ግን ያኔ የነበሩ የጌታ ልጆች ብዙዎቹ ደረጀ፣ የተለያዩ ዘማሪዎች ሁሉ አፍሮ ቤልቦት ስታይላቸው ነበረ። እና እዛ አስመራም የነበሩ የአስመራ ክርስቲያኖችም እንደዚህ ናቸው። እና እነዚህ አሁን እነዚህ ናቸው ጸጉራቸውን አታይም አለችኝ። የእኔም ጸጉር ለነገሩ ያን ጊዜ አሳጠሬዋለሁ፣ እግዚአብሔር ሲረዳኝ ከክስድኝ ያለው እንጂ እኔም አፍሮ ነበርኩ። እና እቺ ልጅ እነዚህ ልጆች ልብሳቸውን ነው የምትናገረው፣ ጸጉራቸውን ነው የምታሳየው፣ ሁኔታቸውን መንፈሳዊ ሆኖ አይታዩትም። እሷ ግን ኃጢአት የማትሰራ ቅድስናን ተቀብያለሁ ብላ ቁጭ አለች። እና የሮሜን መጽሐፍ ነው ያስተማርኩት። እንደ እብድ ሰው ነው የጮኸችው ማንነቷን ስታይ። ኦይ ጎይታ እያለች እንደ እብድ ሰው ጮኸች። እኔ ምን አረጋት ብሎ ፖሊስ እንዳይመጣብኝ እስክፈራ ድረስ። በእውነት ነው የምነግራችሁ፣ ሰው ኃጢአተኛነቱን ካላየ ሃይማኖት ያሳስታል፣ ሃይማኖት ያሳስታል። ኢየሱስን እኮ ሰቅለውታል ሰዎች። ሙታን ያስነሳውን፣ እውር ያበራውን፣ ሽባን የተረተረውን፣ የእግዚአብሔር ልጅ የሚያስገርም ትምህርት ያስተማረውን ቅዱሱን ጌታ አሰቅሏቸዋል። ስለዚህ ሰው ኃጢአተኛነትን ማወቅ ልዩ ጸጋ ነው። ኃጢአተኛነትን ማወቅ ጸጋ ነው። እግዚአብሔር ይመስገን። ስለዚህ ኃጢአታችን በመብዛቱ ያቺ ሴት በጣም ብዙ በሆነው ኃጢአቷ ለክርስቶስ አድናቆቷ ተገለጠ። ኃጢአተኛነቱን ያላወቀ ፈሪሳዊ ግን ኢየሱስንም ናቀ፣ ሴትዮዋንም ደግሞ ስራዋን አልወደደም። ከዛ ኢየሱስ ምን አለው? ብዙ የሆነውን ኃጢአቷ ተምሮላታል። አንተ ከቤት ከመጣው ጀምሮ ምንም ውሃ አላቀረብክልኝም አለው። ግን ቢገባው ኖሮ ብዙ ኃጢአቱ ምግብ ብቻ ያቀርብለትም ነበር። ኢየሱስን እግሩ ላይ ተንበርክኮ ያጥቦ ነበር። እንደዛ ነው። እግዚአብሔር ይመስገን። ግልጽ ነው ወደ ውድ ወገኖቼ ግልጽ ነው ስለዚህ ህግ ሳይኖር ኃጢአት በአለም ነበረ ህግ በመሰጠቱ ኃጢአት መቆጠር ጀመረ ለምን እንተላለፈውን ይያየን ነው ኃጢአተኛ ነኝ ማለት የጀመረ ነው እና ያም ሆኖ ሰው ይሳሳታል እና ጻድቅ እንደሆኑ የሚቆጥሩ ሰዎች ጌታን ያስቸግሩት ነበር ወደ ሴት ያየ ተመኛትም ያን ጊዜ በልቡ ከርሷ ጋር አመነዘረ ብሎ አለ ጌታ እነዚህ ሰዎች ኃጢአት ስታመነዘሪያችን ሴት ይዟ ሲመጡ የህግ አስከባሪ አርገው ነው ራሳቸውን የቆጠሩት ሴትኛዋ ብቻዋን አታመነዘርም እና ምናልባት ይዘውት ያልመጡት ሰው ወንድ ስለሆነ አምልጧቸው ሊሆን ይችላል ጉልበተኛ ስለሆነ አንዳንዶች ደግሞ ምን ይላሉ ምናልባት ፈሪሳዊ ሆኖ እሱን ይዘው መምጣት አሳፍሯቸውም ሊሆን ይችላል ይላሉ whichever the case ሴቲቱ ግን ምስኪን ነይ ተይዛ መጣች እና ከናንተ ኃጢአት የሌለበት ይውገራት አለ እንዴ ኃጢአት እንዳለባቸው መጀመሪያውኑ አቁም ነበር እስከዚያች ሰዓት ድረስ አይታወቃቸውም ነበር ህግም ተሰጦ ሰው ጨለማ አይን ነው ያለው ጨለማ ህሊና ነው ያለው ብርሃን የሆነው ጌታ የሚገልጠው እነዚህ ነገሮች ሁሉ ነው ስለዚህ ምን አለ ከመሬት ላጎንብሶ መጻፍ ጀመረ ከናንተ ኃጢአት የሌለበት እርሱ ምን ያርጋት ይውገራት እሱ መሬት ሊሆን ያለው ነው ያቃል ጌታ መሬት አንድ ይያል እንዴ አንድ ይያል ኃጢአት የሌለበት አለ ሰው ኃጢአት ይያለበት ኃጢአት ሲሰራ ገኘ እንዴት ይላል እንዴት ያለ ሂሳብ ነው እሱ እንዴት ነው የሚሆን የሚችለው ሰው እየሰረቀ ሌላውን ሲሰርቅ አገኘውት እንዴት ይላል አይሁን ንካፈል ነው እንጂ ማለት ያለበት አይደለም እንዴ ስለዚህ እነዚህ ሰዎች ኃጢአተኞች ሆነው ያሉ ኃጢአት ሲሰራ ገኘን ብሎችን ሲያመጡ ምን ማለት እንደሆነ አስቡ የቱን ያህል ኃይማኖት ዲሲቭ እንደሚያረግ እንመለከታለን እግዚአብሔር የተመሰገነው ስለዚህ ኃጢአት በህግ ይታወቃል ይሄንን ምስጢር ነው ዛሬ ለተውላችሁ የምወደው ጌታ ይመስገን እና ነቢያቶች እነ ኢሳይያስ ኤርሚያስ ንጉስ ዳዊት ዳንኤል ያነበብኩላችሁን ነገር ሁሉ ሲናገሩ ምን ማለታቸው እንደሆነ እንዳትረሱ በብሉይ ኪዳን የነበሩ የእግዚአብሔር ሰዎች ከአምላካቸው ጋር የነበራቸው ግንኙነት የእምነት ህይወታቸው እንጂ የጽድቅ ህይወታቸውን ምክንያት ያረጉ ሲናገሩ አይታየም። አይሁዳውያኖች ሲስቱ ፈሪሳውያኖች ሲስቱ የመጣ ችግር ነው እንጂ በብሉይ ኪዳን የነበሩ የእግዚአብሔር ሰዎች እግዚአብሔር ቅዱሱን አምላክ ምንም ያረጉ ነበሩ የሚፈሩ ነበሩ ገልጽ ነው ስለዚህ ብሉይ ኪዳንን በተሳሳተ መንገድ እንዳታዩ በዚያን ዘመን ብዙ የእግዚአብሔር ሰዎች ነበሩ እንዳትረሱ የእግዚአብሔር ክብርም በመካከላቸው እንደነበረ እንዳንረሳ የእግዚአብሔር ክብር እና የሚታይ የእግዚአብሔር ክብር መላእክቶች እየተገለጡ የረዷቸው የመሯቸው የእግዚአብሔር ህዝቦች ነበሩ እስራኤላውያኖች እና ልጅነት ክብር የቤተ መቅደስ ሥርዓት የህግ መሰጠት ይሄ ሁሉ የከበረ ነገር የተካሄደበት የሃይማኖት ታሪክ ነው እዛ ውስጥ ያለውና በአዲስ ኪዳንን ለየት አርገን በማየት ብሉይ ኪዳንን ያዋደቀን እንዳንመለከት ፕሊዝ ኢየሱስ ከነርሱ መጣ ነው የተባለው ብቅ አላለም ከሰባ ውስጥ ስለዚህ ይሄንን መርሳት የለብንም እንደውም ስለ አይሁዳውያኖች እግዚአብሔር ስለ ተሰራው ታሪክ ማመስገን አለብን እግዚአብሔርን በጣም ማድነቅም አለብን ጌታ ይመስገን ስለዚህ ሮሜ ምዕራፍ 3ን እንግዲህ سنመለከት የህግን ሁኔታ በጥቂቱ እንድንመለከት የወደድኩበት ምክንያት ህግ ይሄ ነው ስራው እና የእግዚአብሔር ጽድቅ ስንል ምን ማለት ነው የእግዚአብሔር ጽድቅ ስንል ሰው ከእግዚአብሔር ጋራ የሚተካከልበት ስንል አቻም የሆነበት ወይም እኩልም የሆነበት ማለት ሳይሆን በእግዚአብሔር ፊት ትክክለኛ ሆኖ የሚታይበት ስለዚህ ከተማርነው ከሕግ አንጻር سنመለከት ማንንም ሰው የሕግን ሥራ ሰርቶ በእግዚአብሔር ፊት ጻድቅ ነኝ ማለት አይችልም። እግዚአብሔር የተመሰገነ ይሁን። ግልጽ ነው ገላትያ ምዕራፍ 2 ቁጥር 16 ነገር ግን ሰው በኢየሱስ ክርስቶስ በማመን እንዲጸድቅ እንጂ በሕግ ሥራ እንዳይሆን አውቃል። ስጋን የለበሰ ሁሉ በሕግ ሥራ ስለማይጸድቅ ስጋን የለበሰ ሁሉ ኤክሰፕሽናል የለም ስጋን የለበሰ ሁሉ በሕግ ሥራ ስለማይጸድቅ እኛ ራሳችን ሐዋርያ ጳውሎስ በሕግ ሥራ ሳይሆን አይሁዳውያንን ነው የሚጠቅሰው በክርስቶስ እምነት እንጸድቅ ዘንድ በክርስቶስ ኢየሱስ አምነናል። ይሄም በጣም በጣም ፓወርፉል የሆነ በቃ ሰው ክርስትናን በደም ይዟል ወይ ማልያዘም ይባለው እዚህ ላይ ነው። ይሄን ነገር ያዛባ ሰው መንፈሳዊ ህይወቱ በጤናማ መሆን አይችልም። በነገራችን ላይ ያዛባ ሰው ስለዚህ በእግዚአብሔር ፊት ትክክለኛ ነኝ የምትሉት መቼ? When are you going to say that? ና እግዚአብሔር የሚቀበለኝ ምን አድርጌ ነው የምትሉት? በነገራችን ላይ በኢቫንጀሊካል ክርስትና ውስጥ እኛ ባለንበት በኢትዮጵያ ኮንቴክስት ስትመለከቱ ብዙ ክርስቲያኖች ካልጾሙ እግዚአብሔር የሚቀበላቸው አይመስላቸውም። አንዳንድ ሰዎች በእውነት ነው የምነግራችሁ፣ አንዳንድ ሰዎች ክርስቲያኖችን ያውና ወይም አንዳንድ ሌጋሊስቲክ የሆነ ላይፍ ስታይል አላቸው ሰዎች አሉ። ስለዚህ ሰርቴን ክራይቴሪያ በማሟላት ለወንጌል የማይመች ኢንቫይሮንመንት አለኛ። ስለዚህ የእግዚአብሔር ሰው ሆኖ ለመገኘት እግዚአብሔር የሚቀበለው ሰው ሆኖ እንት ለማለት ከብዙ ሰዎች ምን ኮርጃቸው ምን ወስዳቸው ነገሮች አሉ። ውድ ወገኖቼ እግዚአብሔር የተቀበለን ኢየሱስ ክርስቶስን ስናምን ግን ምናምንበት አስተማመን በጣም ወሳኝ መሆን አለበት። ኢየሱስን ማመን ማለት ላይ ነው በጣም መጠንቀቅ ያለበት። ምክንያቱም ብዙ ሰው ጌታን ተቀበለች ይባላል የተባለው ሁሉ እንዲበል እንዲጸል ይባላል ከዛ ተቀበለ ይባላል። እኔ ብዙ ወንጌል ሳስተምር አይቻለሁ ምን ነው ዛሬ ጌታን ምትቀበሉ አላልክም ያሉኝ ሰዎች አሉ ተጠምቀዋል የተባሉ። ምክንያቱም ጌታን እኔ አልተቀበልኩም ነበር ይሉኛል። ያንተ እንደምትለው አልገባኝም ክርስትና የሚሉ ሰዎች አሉ። ምን ተማሪዎች ዩኒቨርሲቲ የጌታን ቃል ሳስተምራቸው ዛሬ ጌታን እቀበልና እንደገና ልጠመቅ ሁሉ ብሎ የሚጠይቁኝ ብዙ ጊዜ ሰዎች አሉ። ለምን እንደሆነ ታውቃላችሁ? ይሄ ጌታን አመነ የሚባለው የጅምላ ንግግር ነው። ስለዚህ መፈተሽ አለብን ወገኖቼ። እየተፈተሸ ነው መጠየቅ ያለብን። እንዴ በጅምላ ጌታን ታመነ ምን ማለት ነው? ጌታም በቃ ቸርች መሄድ ጀመረ ነው ላንዳንዱ ሰው ጌታን አመነ ማለት። መጽሐፍ ቅዱስ ማንበብ ካልጀመረ መጽሐፍ ቅዱስ ማንበብ መጀመሩ ነው። ጌታን አመነ ማለት ምንድነው? በአንድ ወቅት ክርስቲያኖችን አይቶ የነገሩት ነገር ሁሉ መቀበሉ ነው። ሰውየው እኮ ምናልባት ኮንፊውዝ ደነ የስበረው ገብቶናል ነው የሚለው እንዲሁ ዝም ብሎ። ይሲ ጌታን አመነ ማለት ምን ማለት ነው? የእግዚአብሔር ልጅ ኢየሱስ ክርስቶስ እሱን ስናመን የምናገኘው ነገር እዚህ ላይ ተጠቅሷል። ምዕራፍ 3 ቁጥር 22 እርሱም ለሚያምኑ ሁሉ የሆነ በኢየሱስ ክርስቶስ በማመን የሚገኘው የእግዚአብሔር ጽድቅ ነው። ስለዚህ ስታምኑ አገኘው የምትሉት ነገር ቢኖር አንዳንድ ሰው ሲጃራ ተውኩ ይላል። እንዴ ስንት ዓለማዊ አለ ሲጃራ የሚተው? ጌታን ማመን it doesn't need to be a Christian ሲጃራ ለመተው ለሳምባ ስትል እንዳትሞተዋል። ምን ትርጉም አለ ሲጃራ መተው? መጠጥ ምናምን ተውኩ። መጠጥ የሚተው ስንት ሰው አለ አይደለም እንዴ? እሱ የገንዘብ ጥቅም አምጥቶልናል የጤና ጥቅም መንግስተ ሰማያት ግን አስከባንም አይደለም? ሰው ኢየሱስን ሲያምን አገኘው የሚለው ነገር እንደው ጌታን ካገኘው ጀምሮ በቃ እንደዚህ ነገር ተውኩ እንደዚህ አረኩ ፕሊስ እንደዚህ ያለ ቋንቋ ተናገሩ። ወንጌል ከገባችሁ ይሄንን በሉ። በኢየሱስ ክርስቶስ በማመን የሚገኘው የእግዚአብሔር ምን ነው? ጽድቅ ነው። እግዚአብሔር ጋራ እግዚአብሔር የተቀበለኝ ሰው ሆኛለሁ። Lemon, because I believe in Jesus. ገልጠ ነው ኢየሱስን ሳመን እግዚአብሔር ምን አርጎኛል? ተቀብሎኛል። ሰውን በክርስቶስ አውቃለሁ አለ ጳውሎስ። እንኳን እግዚአብሔርን ተታችሁ ጳውሎስ እንኳን ሰዎችን የሚያው ይሄ ሰው በክርስቶስ ነው። ነገር ሁሉ ታሪኩ ሁሉ ትምክህቱን ጥሏል አለ አይደለም? የራሱን ጽድቅ ጥሏል የሚመካው በጌታ ነው። በክርስቶስ ማመን ማለት የኔ ህይወት ከዚህ በኋላ በራሴ የምመካበት ነገር የለኝም። ጽድቅ ሊኖረኝ ይችላል፣ ጨዋ ሰው ሊሆን ይችላል፣ ብዙም ሰዎች አይናቸው የሚጥሉበት ነገር ሊኖረን ይችላል። ግን ኖ እኔ ታሪክን ቀይሬያለሁ። ለኔ ህይወት ክርስቶስ ነው። ከዚህ በኋላ ህይወቴ በክርስቶስ ነው። በክርስቶስ በኩል እግዚአብሔር እንዲቀበለኝ መርጫዋለሁ ኢየሱስን። ለምን? ኢየሱስ ለኛ ሞቶልናል። ሞቶ ብቻ አይደለም መናምኑ፣ ተነስተውልናል። ሮሜ ምዕራፍ 4 ቁጥር ተመልከቱት 24 እና 25 ስለኛም ነው እንጂ ስለበደላችን አልፎ የተሰጠው ነን ብቻ አይደለም መናምኑ፣ እኛን ስለማጽደቅ የተነሳው ሞቱን ብቻ አይደለም መናምኑ መነሳቱንም። ስለዚህ ኢየሱስ ክርስቶስ በሞቱና በትንሳኤው ነው መናምኑ። ዛሬ በሬዲዮ በተለያየ ስተት ትምህርት ሰዎች ሲያስተምሩ የምትሰሙት ምንድነው? እሱ በሞቱ ብቻ አስተራቂ ሆኗል ብለ ይዘጋሉ። በጣም በተደጋጋሚ አስተማርኳቸው በሬዲዮ ያሉ ትምህርቶች እነዚህ ነገሮች ልክ እንዳልሆኑ የሚያሳይ ነው። ኢየሱስ ከሞትም ተነስቶም የመጽደቂያችን ምክንያት ነው። በሞቱ ብቻ አይድንም ሰው መነሳቱን ካላመነ። ስለዚህ ጌታን ትንሳኤና ሞቱን በአንድነት ለደህንነታችን መሰረት ማድረግ አለብን። ለምን? ህይወታችን በነገራችን ላይ ሚስጥሩን ተመልከቱት። ኢየሱስ ክርስቶስ የሰራው ስራ ብቻ አይደለም ያደነን ወገኖች፣ ማንነቱ በጣም ወሳኝ ነው። ማንነቱ ነው የሰራውን ስራ ቫልዩ የሰጠው። ስራው አይደለም የሱ ማንነት ዲፋይን የሚያደርገው፣ የሱ ማንነት ነው የሰራውን ስራ ቫልዩ የሚሰጠው። ስለዚህ ኢየሱስን ማመን ነው። በኢየሱስ ክርስቶስ በማመን የሚገኘው የእግዚአብሔር ጽድቅ ነው። ስለዚህ የእግዚአብሔር ጽድቅ ማለት ልምምዳዊ አይደለም ብዬ ደጋግሜ አስተምሬያለሁ። ብዙዎቻችሁ እዛን ጊዜ አልነበራችሁም። ልምምዳዊ አይደለም። ልምምዳዊ ማለት ምን ማለት ነው? ለሰው ኢየሱስ ክርስቶስን ሲያምን የሚያገኘው የእግዚአብሔር ጽድቅ በእምነት የሚያገኘው ነገር ምንድነው? እግዚአብሔር ያንን ሰው ጻድቅ አድርጎ መቁጠሩ ነው። ልጁን ሲያምን በቃ። ለምሳሌ በኤግዛምፕል ልንገራችሁ። በግሌ እኔ እግዚአብሔር ፊት ልቀርብ ይችላለሁ በጽድቅ ያለኝ ብዬ፣ እግዚአብሔር አይቀበለኝም። እንዳየ ነው ሕያው ሁሉ በፊት ይጸድቅ ዘንድ አይችልም ይላል። ነገር ግን እግዚአብሔር አዘጋጅቷል፣ በልጄ በኩል ግን እቀበላለሁ ይላል። እንግዳው በልጅ እመጣለሁ እላለሁ፣ በልጁ ይቀበለኛል። እነዚህ ናቸው ሁለት እድል ፋንታዎች። በልጁ መጣን ማለት ምን ማለት ነው? የእኛ ታሪክ ተጀምሮ እስከሚጨረስ ለመጽደቅ ክርስትናን ለመጀመር ለመንደርደሪያ ብቻ አይደለም ኢየሱስ የምንፈልገው፣ ተጀምሮ እስከሚጨረስ ኢየሱስ ታሪካችን ነው። እግዚአብሔር ይመስገን። በተከታታይ አሁን በሬዲዮ የማስተምረውን ትምህርት ብትሰሙት በጣም ደስ ይለኛል። የሱን ለኛ ሊያደርግ የኛን ለራሱ አደረገ በሚል ነው ተከታታይ ያስተማርኩት። የርሱን ለኛ ሊያደርግ የኛን ለርሱ አደረገ በሚል ነው። ናመነሽ ያረኩትን ጥቅስ ላንብብላችሁ። ስለዚህ ለመጽደቅ ብቻ ኢየሱስን በሞቱ አምናችሁ በጎዶሎ ወንጌል ጎዶሎ እምነት እንዳይኖራችሁ አደራ። ኤፌሶን ምዕራፍ 1ን ተመልከቱት። ኤፌሶን ምዕራፍ 1 ቁጥር 4 ዓለም ሳይፈጠር እስኪ አብራችሁ ይመሉት ድምጻችሁ ፕሊዝ። ዓለም ሳይፈጠር በፊቱ አያችሁት? በፊቱ ጻድቃን ቅዱሳን መሆን አይቻልም ሰው ብቻውን ተብላ። ዓለም ሳይፈጠር በፊቱ በሉ እስቲ ቅዱሳንና ነውር የሌለን በፍቅር እንሆን ዘንድ በክርስቶስ መረጠን። አያችሁት? ስለዚህ እግዚአብሔር ዓለም ሳይፈጠር የነበረ እቅዱ ነው። ሰው ያለ ክርስቶስ ምንም ነገር የለው፣ ነውር የሌለው ህይወት የሚኖረን በክርስቶስ ከሆነም ብቻ ነው። እግዚአብሔር ይሄንን ወስኗል። ዓለም ሳይፈጠር እቅዱ ይሄ ነው። ኢየሱስ ከሌለን ምንም የለንም። እግዚአብሔር ይመስገን፣ እግዚአብሔር ይመስገን። ስለዚህ በእግዚአብሔር ፊት እግዚአብሔር እኛን ሲያይ እንግዲህ የሚመለከተው ምን ማለት ነው? ልብ በሉ ወገኖቼ፣ እኔ ለዚህ ለማሳየት የፈለኩት ኢየሱስ ሞቶ ዳይን ከፈለ ምናምን እንደዚህ ብቻ እንዳታነበንቡ ወገኖቼ። በእግዚአብሔር ፊት ሲያይን እግዚአብሔር ክርስቶስን እኛ ጋር ማየት አለበት። ያለ ክርስቶስ አይሆን። ኢየሱስ በሰራው ሥራ በክርስቶስ በፊቱ ቅዱሳንና ነውር የሌለን እንሆን ዘንድ በክርስቶስ መረጠ። በክርስቶስ መረጠ። እግዚአብሔር የተመሰገነ። ገልጽ ነው። እሺ በጣም ይህን በጣም በብሉይ ኪዳን ውስጥ የክርስቶስ ነገር የቱን ያህል በብርታት ተገልጦ እንደነበረ ዘፍጥረት ምዕራፍ 3 ቁጥር 15 ጀምሮ ገና አዳምና ሔዋን በኃጢአት ሲወድቁ በአንተና በሴቲቱ መካከል በዘርህና በዘሯ ይሄ ተስፋ ተሰጥቷል። አንድ ዘር እንደሚመጣ በአዳም የመጣውን ችግር ከዛ በኋላ እግዚአብሔርን ለመረጣቸው ሰዎች ሁሉ ይሄንን ነገር ይናገር ነበር። ለአብርሃም በዘርህ እያለ በአንዱ በክርስቶስ በኩል እንደዚህ እንደሚሆን ጌታ በዮሐንስ ወንጌል ለአብርሃም ቀኔን ያይ ዘንድ ምን አረጋ? አመነ፣ አየ፣ ደስም አለው። እነዚህ እግዚአብሔር ሰዎች እግዚአብሔር ሊሰራ ብዙዎቻችን የኛ ሃይማኖት አሁን ባለንበት በዚህ በተለይ ብዙ ኮራፕሽን እንዳለ ነው የሚታየኝ። ዩ ኖ አመለካከቴ በጣም ታፍ ነው እንዳይከብድባችሁ እንጂ ከወንጌል ጋር የተጣላ የሃይማኖት ፕራክቲስ ውስጥ ነን እኛ ያለነው። በብሉይ ኪዳን እነዚህ እግዚአብሔር ሰዎች ሃይማኖታቸው ለዕለት ሕይወታቸው የሚያመጣውን ነገር እየፈለጉ የሚኖሩ አልነበሩ። ሃይማኖታቸውን ወደ ፍጻሜ ዘመን እያሻቀቡ እንዲመለከቱ የሚያረግ ባህሪ ባለው መንገድ ነው አማኞች የነበሩት። ከዘመናቸው አልፈው ሲስቱ ካልሆነ በስተቀረ እንደ ሳቱት እስራኤላውያን ነው። ሲርባቸው ሲጠማቸው እንደ ጮሁት አያችሁ። እኔ እኮ ይሄ ከእግዚአብሔር ጋር ሰዎች እንዳጣላ ጠፍቶ ከናካቴው አሁን ያበላል፣ ያጠጣቸዋል፣ ያለብሳል፣ መኪና ይገዛልሃል ነው ሆኗል። ስብከቱ ራሱ የእኛማ የዞረበት ሆኗል። ያኔ እኮ እነ ሙሴ ከእንደነዚህ ያለ ምኞት ጋር እየተጣሉ ነበር የኖሩት። ከሩቅ ሆኖ ነበር ሟርተኛው በለዓም እንኳን ትንቢት ሲናገር የንጉሥ እልልታ በመካከላቸው ይሰማል ብሎ ኢየሱስን የማየት እድል ነበር ሟርተኛው በለዓም። ስለዚህ የእግዚአብሔር ልጅ ኢየሱስ ክርስቶስ ተስፋ በተሰጣቸው ሥርዓት ውስጥ ሆኖ ሁሉ ያመለክታቸው ነበር። ነቢያቶቻቸው ይናገሩ ነበር፣ ስለ አዲሱ ኪዳን ይናገራሉ። እስራኤል በተጠቃ ቁጥር በዘመናቸው ለተከሰቱት የፖለቲካ የሃይማኖት ክስረቶች በሙሉ ሲናገሩ ነቢያቶቹ የክርስቶስን ተስፋ ሳያክሉ አይናገሩ። ወንድ ልጅ ተሰጥቶናል የተባለበትን ክፍል አውጥታችሁ ኢሳይያስ ምዕራፍ 9 ብትመለከቱ የሚደንቅ ነው። በዘመናቸው ለተገለጠው ችግር ሁሉ ወደ ክርስቶስ ያሳዩ ነበር። ሃይማኖታቸው ከዘመናቸው አልፎ ወደ ሩቅ ወደ እግዚአብሔር መንግስት የሚያሳይ ነበር። እንደዚህ ነበረ ታሪካቸው። ዮሴፍ ሬሳውን ከዛ አውጥተው በወጣችሁ ጊዜ ይዛችሁ እንድትወጡ ብሎ ለምን አላቸው? ይሴ የሚመለከቱት ነገር አላቸው። ከሞተ በኋላ ሰው እኛ እዚህ ሆነን ወደ ኢትዮጵያ ሬሳችን ውሰዱ አንልም አላለም። ኢትዮጵያ ለኢትዮጵያ የተነገረላት ነገር የለም ጀምና ላስቀይማችሁ እንጂ። እና ምንድን ነው እነዚህ ሰዎች ይታያቸዋል፣ ወደ ሩቅ ይታያቸዋል። ሃይማኖታቸውን በሬሳቸው ላይ እንኳን ይለማመዳሉ። እንኳን በህይወታቸው ግልጽ ነው። ስለዚህ ወደ ሩቅ ይመለከታሉ። ሮሜ ምዕራፍ 4 ላይ سنመለከት እግዚአብሔርን የሚያምኑበት አስተማመን በእግዚአብሔር ላይ የሚደገፉበት መደገፍ መተማመኛቸው የራሳቸው ነገር ምንም በሌለ ጊዜ ሁሉ በእግዚአብሔር የሚታመኑ ነበሩ። ምዕራፍ 4 ላይ سنመጣና ያለ እና ይሄ እምነታቸው ልጅ በማግኘት በምን ብቻ አይደለም የእግዚአብሔር በረከት ያዕቆብ ልጆቹን ሲመርቅ ሲባርካቸው ወደ ሩቅ ዘመን ያዩ ነው የሚናገሩት። የሚመጣባቸውን ኪሳራ ሁሉ ይናገራሉ። እኛ ደግ ደጉን ብቻ ነው የምንለው። እንደ ጊዜ ሰዎች መመራረቅ አገልግሎት ሆኖ የሚታይበት ዘመን ነበርና አንድ ቦታ እጄ ተመራረቁ ተባለ። ተዛዝ ወጣ። እኔ የሌለኝን ታሪክ ላገባ ልጆች ይኑሩኝ እኔ አላገባውም ያን ጊዜ በቀጠቅላላ መመረቀውም ከኔ ታሪክ ጋር ማሄድ በጭራሽ ማሄድ ነገር እና እነዚህ እግዚአብሔር ሰዎች ግን ሲመርቁ ግን እግዚአብሔር ከተናገረው ነገር ጋራ ነው። ኢቭን ነቢያቶቹ የተናገሩትን ትንቢት ይመረምራሉ ይመለከታሉ። የኛ ሃይማኖት ግን ምን አርጎና በቃ የዛሬው ትምህርት ከሰሞኑ ችግሬ ጋራ ከሙዴ ጋራ እንዴት ነው እኛ ምን ነው ከሙዳችን ከኑሯችን ከራሳችን ጋር ነው ምናየው እንጂ ወደ ሩቅ አንመለከትም። እንደው የጌታ መምጣትማ እንደውም ጠቅላላ ማይታሰብ በዚህ ዘመን ሃይማኖታችን ለሚዴት ኒዳችን ብቻ ነው ተወሰደ። እነዚህ እግዚአብሔር ሰዎች ይመረምራሉ፣ ወደፊት ነው የሚመለከቱት። የህይወታቸው ጥንካሬ ኳሊቲያቸው እዛ ላይ ነው። ስለዚህ ከክርስቶስ ጋር የተያዘ ሃይማኖትና ታሪክ ነበራቸው። እግዚአብሔር ይመስገን። ያ እግዚአብሔር ይመስገን። ይሄንን ዕብራውያን ሮሜ ምዕራፍ 4 ላይ سنመጣ ጥግብ በሚያረገን ሁኔታ እንማራለን ጠግበዋለን። እግዚአብሔር ይመስገን። ስለዚህ ይሄንን በጣም ዛሬ ብርቱ ነገሮችን ያነሳ ነው። ኢየሱስን ስናምን ውድ ወገኖቼ ኢየሱስ ዳይን ከፍሏል ምናምን እንደዚህ ያነበነባችሁ ፕሊስ የጎዶሎ እምነት እንዳይኖራችሁ። Our faith is Jesus Christ himself. በክርስቶስ ነው። በእግዚአብሔር ፊት ወደፊት መንግስተ ሰማይ ስንሆን ልጁ በብዙ ወንድሞች መካከል በኩር ይሆን ዘንድ አስቀድሞ ያወቃቸው የልጁን መልክ እንዲመስሉ። ሶ እግዚአብሔር የሚፈልገው ኢየሱስን ነው። እኔ ጋ ማየት እናንተ ጋ ማየት እንፈልገው። ኢየሱስ አንድ ለዕዳይን ከፈለ ምናምን ቼክ አልጻፈም እኛን ለማዳን። You have to know this. አስቀድሞ ያወቃቸው የልጁን መልክ እንዲመስሉ አስቀድሞ ወስኖ የእግዚአብሔር ኢንተረስቱ ኢየሱስ ክርስቶስን እኛ ውስጥ ማረግ ነው። ለምን? ኤፌሶን ምዕራፍ 1 ምን እንደሚል ተመልከቱ። ቁጥር 9 በክርስቶስ ለማድረግ እንደወደደ እንደ ሐሳቡ የፈቃዱ ምስጢር አስታውቆናልና። ምንድነው እሱ? የእግዚአብሔር የፈቃዱ ምስጢር በዘመን ፍጻሜ ይደረግ ዘንድ ያለው ሐሳቡ በሰማይና በምድር ያለውን ሁሉ በክርስቶስ ምን ለማድረግ ነው? ለመጠቅለል። ኢየሱስ የሌለበት ነገር በመንግስተ ሰማይ ወደፊት ስፍራ የለው። ስለዚህ ኢየሱስ ማለት የተለየ ነገር ነው። እዳ ከፋይ መስቀል ላይ ሞቶ እዳ ከፍሎ ሄደ አርጋቹ እንዳታዩ። ኢየሱስ እኛ ውስጥ እንዴት ላስረዳችሁ ወገኖች? ምዕራፍ 4 ላይ ተመልከቱ። የክርስቶስ ሙላት የሚባል ነገር አለ። የክርስቶስ ሙላት ተመልከቱት። ቁጥር 12 እና 13 ሁላችን የእግዚአብሔር ልጅ በማመን በማወቅ ወደሚገኝ አንድነት ሙሉ ሰው ወደ መሆን የክርስቶስ ሙላቱ ወደሚሆን ወደ ሙላቱ እስከንደርስ ድረስ ይላል። ምን ማለት ነው? will be filled በኢየሱስ እየተሞላን ነው ምን ሄደው። ሃሌሉያ። እግዚአብሔር አይምሯችንን ይክፈት። ስለዚህ ኢየሱስ እኛ ውስጥ መምጣት አለበት፣ መገለጥ አለበት። የኢየሱስ ሙላት ፕሊስ። ኢየሱስ እዳዬን ከፈለ መስቀል ላይ፣ ከዛ አመንኩኝ፣ ዳንኩኝ፣ በቃ እዳዬ ተከፍሏል። ከዛስ where is the relationship that I have with Jesus? Yes, kanu Jesus. ባልና ሚስቶች ተጋባን ብለው ከዛ በኋላ እንዴት ነው የሚኖሩት? አው የነሱ ጋብቻ የሁለት ሰዎች አንድነት ነው። ግን ኢየሱስ ክርስቶስ ግን አምላክ ነው። እግዚአብሔር የተመሰገነው እኛ ውስጥ ገብቶ ጌታ ይኖራል። እኛ ውስጥ ያለ እኔ ምንም ማድረግ አትችሉም ያለ ነው ጌታ። This is in የኔ በርደን በሬዲዮ ማስተምረው ትልቁ ሸክሜ ይሄንን ማሳየት ነው። በእውነት ነው የምነግራችሁ። አሚዩዝ የሚያደርግ ነገር ሰዎችን ማስተማር አም ኖት ኢንተረስትድ። እግዚአብሔር ይመስገን። ይሄንን ሰዎች እንዳያዩ ነው። ኢየሱስ ክርስቶስን አመንኩ የሚል ሰው፣ ተቀበልኩ የሚል ሰው ጌታኛ ጋር ከገባ በኋላ ውድ ወገኖቼ ኢየሱስ የሰማይና የምድር መፈጠር የፍጥረታት ሁሉ ምስጢር ምክንያት እሱ ነው ያለው። ጳውሎስ ሰብኮላቸው ጌታን የተቀበሉትን ሰዎች ምን እንደሚላቸው ቆላሲስ ምዕራፍ 2 ላይ ተመልከቱ። ስለናንተ ምዕራፍ 2 ላይ በሎዶቅያ ስላሉት ፊቴን በስጋ ስላላዩት ሁሉ እንዴት ያለ ትልቅ መጋደል እንዳለ ልታውቁ ወዳለሁ። ልባቸው እንዲጸናና በፍቅርም ተባብረው በማስተዋል ወደሚገኝበት ወደ መረዳት ባለጠግነት ሁሉ እንዲደርሱ የእግዚአብሔርን ምስጢር እርሱንም ክርስቶስን እንዲያውቁ እጋደላለሁ። ከግላችሁ ህይወት ከጸለያችሁ፣ ለቤተ ክርስቲያን ከጸለያችሁ፣ ለመንፈሳዊ እድገት ለውጥ ከጸለያችሁ ይሄን ነው መጸለይ። እግዚአብሔር ይመስገን። አያችሁት? እርሱንም የእግዚአብሔር ምስጢር እርሱንም ክርስቶስን እንዲያውቁ እጋደል እንዴ? ጳውሎስ ሰብኮላቸው የለም እንዴ? ጳውሎስን የመሰለ አስተማሪ አይበቃም እንዴ? የለም። ሰው አስተምሮን ብቻ የምናውቀው አይደለም፣ የእግዚአብሔር ገልጦልን የምናውቀው ነው። የተሰወረ የጥበብና የእውቀት መዝገብ ሁሉ በእርሱ ነውና፣ ምስጢር ሁሉ ያለው ክርስቶስ ጋር ነው። ስለ ዩኒቨርስ አንድ ባለፈው ሳስተምር the secret of the universe is man ይላሉ አንዳንድ። the mystery of the universe is man ይላሉ። no no jesus jesus is the mystery of the universe። ምስጢሩ ኢየሱስ ነው። እግዚአብሔር የተመሰገነው። ግልጽ ነው። ስለዚህ ኢየሱስ ክርስቶስን በማመን ለምንድን ነው እሱ መጽደቅ ያለው? ምክንያቱም እግዚአብሔር ትክክል የምትሆነው በልጄ ስትሆን ነው ነው የሚለው አጭሩ። በልጄ የሆነ ብቻ ነው። ለምን? ዓለም ሳይፈጠር እቅዱ ሁሉ በክርስቶስ ነው። ሰማይና ምድር የሚጠቀለለው በክርስቶስ ነው። እግዚአብሔር የተመሰገነ ይሁን። እና ሌላ ነገር እግዚአብሔር ኢንተረስትድ የሚሆንበት አንድም ቤሳ ቤስቲኒ ነገር የለም። ከኢየሱስ ያልመጣ ከኢየሱስ ያልተገኘ የጌታ ነገር ያልሆነ ነገር በማንም ቦታ ቫልዩ የለውም። በዚህ ቴስት ካደጋችሁ ከስተት ትድናላችሁ። ሐሰተኛውን ከተዋረደው የምትለዩት እውነተኛው የሃይማኖት ምስጢር ክርስቶስ መሆኑን ቴስት ካረጋችሁ ነው። በዛ ላይ ከቆማችሁ ሌላ ነገር የሚመጣ where is Jesus ነው የምትሉት። እና በሌላ ሌላ ትምህርት ሰዎች ቢያስተምሩ where there is no Jesus ሴንተር ያልሆነ ምክንያት ያልሆነበት ኢየሱስ ዋና ያልሆነበት ወደዛ ሄድ ነው የምንለው። ወደዛ ሄድ ነው የምንለው። ኢየሱስ ብርሃን ስለሆነ ነው ከክፉ የተጠበቀ ነው። በሱ ነው የተከበረውን ከተዋረደው ምን ላይ መለኪያው እሱ ነው። ይህም ለአህዛብ ሁሉን የሚገልጥ ምን ብርሃን ማን ኢየሱስ ሁሉ የሚገልጥ ብርሃን። when jesus is in his right place ምን ይሆናል? አንድ ጊዜ አንድ አባት አንዲት ልጅ ነበረችውና በጣም ስለታስቸገረው የሰርሰሩ የመጣች ፐዝል ሰጣትና በይሄን ተጫውቻላት። ከዛ በኋላ እሱ ስራውን በቃ ረጅም ሰዓት እሷ አዛ ስትታገል ይሰራ ነው ማለት ነው። ወዲያው ገጣጥማ መጣች። እንዴ እንዴ ታለች። ከዛ በኋላ እሱ የሰጣትን ፐዝል ጀርባውን አሳየችው። When Jesus is in place, everything is in place አለች። ከጀርባው የኢየሱስ ስዕል ነበረ። በዛ እየተመራች ፐዝሉን ገጥመዋለች። እሱ የሰጣት የኛው ነው፣ የኢየሱስ ስዕል እዚያ አለ። እሷ ያየችው የጌታ ነው። When Jesus is in place, everything is in place አለች። Please, 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 please. ዝምብ እያደለም ይህን እምላችሁ When Jesus is in place, ከብዙ ፌክ ከሆነ የስተት ነገር ሁሉ ትደናላችሁ። ስለዚህ ምን ፈልገው? ቀደም እንዳልኩት ለግል ንዳችሁ ሃይማኖታችሁን ተነ ውድ ወገኖቼ በጉ ወደሚሄድበት የሚሄዱ ናቸው የተባለላቸውን ያድርጋ። እነዚህ በግ ወደሚሄድበት የሚሄዱ ናቸው። ነፍሳቸውን እስከ ሞት ድረስ ሰዎች ያልወደዱት በመስዋዕትነት የሚያልፉት because of Jesus። ስለዚህ need based ሃይማኖት felt needአችሁን serve የሚያረግ ሃይማኖት ፈላጊዎች አትሆኑ። አሜን 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 ያሰኛችሁ። እግዚአብሔር ይመስገን። ስለዚህ ወደ ጌታ ልጆች ኢየሱስን ማመን ማለት እንደው በቃ ኃጢያቱ ምዝራብል ያረጋው ሁሉ በቃ ኢየሱስ ክርስቶስ አለ አይደለም ኦኬ ፊሊንግ እንዲሰጠው በቃ እንደዚህ እንዴት ነው እሱ በቃ እንደ ጌታ ይቀርላ እንደዚህ በልና ጸልይ እንደዚህ በልና እንደዚህ በል ድግምት እንደግማለን እናስደግማለን ሰው አመዳም እንደሆነ ነው የሚሆነው። ምንም ለውጥ የለም። በቃ እንዲህ ብለ ጸልይ እንደዚህ በል እንደዛ በል እንደዛ አርግ እንደዛው እንላችኋለን። ምንም ለውጥ የለም። Where is Jesus ነው ጥያቄው። ሰዎች ከጌታ ጋር ኮኔክትድ መሆን አለባቸው። እነቴ ነው መናገራችሁ። አንድ ጊዜ አንድ ሰው በጣም ኢሚግሬሽን በቃ ራሱ ዞሮ ነገር ሁሉ ተበላሽቶበት ማቃቸውን ሰዎች ጋር ከሌላ ስቴት ባካቸው በቃ እንደ ውርዳ ምናምን ይሄንን ሰው እንደው በቃ መንፈሳዊ ነገርም ይፈልጋል ምናምን አሉና አመጡት ማለት አገናኙን በስልክ እና ስለ ጌታ ስነግረው ልክ ነው በጣም ይለኛል እንደገና በጣም ይለኛል እሱ ለካ የተጣደፈው ቶሎ ጸልየለት በቃ እንኑ የድግምት የሆነ ጸሎት ጸልዬ ኢሚግሬሽን ሊሳካ ነው እና እንደውም ነው ታስተውላል ይያልኩ ብለው በጣም ይለ ጌታን ተቀበላል አልኩት አሁን አነኝ እንዴ በቃ ሁሉን ተቀበላለለ እንግዲህ እግዚአብሔር ያሳያችሁ በማስተርስ ሌቭል የተማረ ሰው ነው ሰው ትልቅ ፖዚሽን ላይ ነበር ነው አይገባው ሃይማኖት ፉዞ አረጋ አም ሲሪየስ በጣም እና ከዛም ተቀበላለው አለ ዴት ነው አልጣባላለልኝም ተቀበላለልኝ ቤተክርስቲያን ጌታ የምትቀበሉ ስን በየጊዜው ይነሳል ምንድነው እሱ የምትነሳው? ስንት ጊዜ ነው የምትቀበለው? ሰው እንዴ ሰው ስንት ጊዜ ያገባል? አንዴ ካገባ በየጊዜው እንዴት ያገባል? አይ እንደው በቃ እኔ እንደው ትምርቱን እንትን ስላለኝ ነው ይላል። ምንድነው የመቀበል? እንደ ቡራኬ መቀበል አርጎ ነው ወሰደ። እና እንደውም ከናካቶ ጌታን ተቀብሎ ሰው ባንተ ጸሎት ነው ያለው ትለኛለ። አረ ስለ እግዚአብሔር እንደዚያ ትበል ባንተ ጸሎት ነው ያለው ትለኛለ። በነጸሎት እኔ ራሴንም አላኖርም በጸሎቴ ዱዩ ሚያኖራል እንደ ራሱን ሚያኖር በጸሎት ጸልይላችኋለሁ ምናምን ሲባል ተጠንቀቁ አለ አይደለም ንጸላለ ያለን እንጂ ጸልያለሁ የለም ዱዩ አንደርስታንድ ለላችሁም ፈልገው ነገር ሰው ኢየሱስን አግኝቶ እንዴት ለብራይላ ሰው ጸሎት ኖራለሁ ይላል ኢየሱስን አግኝቶ helpless እንዴት ይሆናል? እንዴት በቃ የጎደለ ነገር ይሰማዋል? ኢየሱስን ማመን ምን እንደሆነ ከገባ ያ ኢሚግሬሽን ቀጠሮ ደረሰ። ከዛ ፖስትፖን ሲደረግ ዲፕሬሽን ውስጥ ገባ። ምን ነው ጠፋ? አይ እንደው በቃ እኔ እግዚአብሔር ለምን እኔ እንደምንት እንደማይለኝ ምናምን እንደገና ኢሚግሬሽኑ የባሰ ኮምፕሊኬሽን ደና ከረም ቻርጅ ዲሲዝ በቃ የሰዎች ሃይማኖት ይሄ ነው አያችሁት። ሰው ኢየሱስን ካገኘ እኔ ለዘመዶቼ ስጸልይ አንተን አግኝተው ዛሬ ድብ እንዲበሉ ይፈልጉ። ኢየሱስን ካገኘ አለቀ። ጌታ ይመስገን። ኢየሱስን ካገኘ በኋላ ሚደረደር ምዕራፍ የለም። Jesus is everything. ስለ ስምዖን ሁልጊዜ መስበክ መወደው ለዚህ ነው። ጌታን ገና በህፃንነቱ አግኝቶ አቀፈው። ጌታ ሆይ አለ፣ አሁን ባሪያህን በሰላም ታሰናብተዋል። አይኖቼ በሰዎች ሁሉ ፊት ያዘጋጀውን ማዳንህን አይተዋልና። ለስምዖን መዳን ልምምድ አይደለም። ነገም ኢየሱስን ከማየቱ በፊት የነበረው ችግሩ መፍትሄ አግኝቶ መኖር አይደለም። ኢየሱስ ነው የሱ መዳን። በቃኝ አሰናብተኛል። እኛ ግን በጣም እናስተውል። ለምን ሃይማኖታችን ብጥብጥ ብሏል? ሃይማኖታችንን ኢየሱስ ያርግልን። እንጸልይ።